ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በተወደደ ሰዓት የሚሰማን የሚያዳምጠን እግዚአብሔር አምላካችን ከብዙ ነገሮች ውስጥ አልፈን ወደ ጸጋው ዙፋኑ ደግሞ ምሕረቱን እንድናገኝ ይህችን ሰዓት እግዚአብሔር አምላካችን ለኔና ለናንተ ሰጥቷልና ስሙን ከፍ ከፍ እናደርጋለን። እግዚአብሔርን ምን ይሳነዋል ወገኖቼ? እኔንና እናንተን ከተጣልንበትና ከተናቅንበት ሰውም ከማያስበው ስፍራ አንስቶን በዚህ በቤቱ እንድንሆን ታላቁንና ዘላለማዊ ስሙንም እንድንጠራ ረድቶናልና በእውነት እግዚአብሔርን እጅግ አድርገን እናመሰግነዋለን። መታመኛችን ተስፋችን ነውና እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። ዛሬ ከአንደኛ ሳሙኤል ተከታታይ መጽሐፍ ጥናታችን ከምዕራፍ 10 ቁጥር 1 እስከ ምዕራፍ 12 ቁጥር 20 ያለውን አንድ ላይ እንመለከታለን። በማስቀደም ዝማሬ እንጋብዛችሁ።
የዘላለም ሸማዬ ኢየሱስ ኢየሱስ ክብር ስቅለ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ አንተ ሻማርኩ ኢየሱስ ኢየሱስ ጸጋዬን ገፎኛ ጣቴ በፊትህ ቢታይርካኔ በገዛጄ ጽድቄ ላቆም ከጠል ማገል ደም ለምኔ ባንተ በኩል ወደ እግዚአብሔር እንዲያለ ድፍረት አገኘው የመርገም ጨርቄን ጣጥየው ወደ ጸጋ ዙፋን ሸሸው ወደ ጸጋ ዙፋን ሸሸው ወደ ጸጋ ዙፋን ሸሸው የዘላለም ሸማዬ ኢየሱስ ኢየሱስ ክብር ስልጤነ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተ ለብሻማርኩ ኢየሱስ ኢየሱስ ክብር ቅዱስ ቢሆንም በራሱ ራስን ቀድሷል ስለኔ በእሱ ተሸሽጋ ነፍሴ ዳነች ከኩነኔ እኔስ ኢየሱስን ማልተም ጋይ ተሽክም ያለው አሮጌ አዳም አታድርመኝ አዲስ ሰው ለብሻለ አዲስ ሰው ለብሻለ።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። በእውነት ክርስቶስ ኢየሱስ አዲሱ ልብሳችን ነው። አዲሱ ሰውን እሱን ለበስን። አሮጌውን ከኛ አስወግደን በጣልን ጊዜ ና ወደ ጌታ ኢየሱስ ክርስቶስ በተጠጋን ጊዜ ወገኖቼ የቱን ያህል በቤታችንና በኑሯችን ለውጥ እንደመጣ እናንተ ራሳችሁ ምስክሮች ናችሁ። እግዚአብሔር ለዚህ ደግሞ ይክበር ይመስገን። እናመስግን። በሰማይና በምድር ላይ የምትገዛ መድኃኒታችንና ጌታችን ኢየሱስ ክርስቶስ እናመሰግናለን። ዛሬው ቀን ደግሞ እንደገና ስምህን መጥራት እንድንችል ይህንን ጸጋ አብዝተህልናልና ጌታችን ሆይ
ከጠላት ቁጣና ድንፋታ ተጠብቀህና ሸሽገህ ነው እግዚአብሔር አምላካችን ወይ ከቁጥር ሳታጎለን ያንዳንዳችን በራዲዮናችን ዙሪያ ስለሰበሰብከን እጅግ አድርገንና መሰግነሃለን። አቤቱ መድኃኒታችን ሆይ ኛውላችን የተጠበቅነው ካንተ ምህረትና ቸርነት የተነሳ እንጂ በጽድቃችን ስላደረግነው መልካም ነገር አይደለም። ኛ ጌታችን ሆይ በፊት እየተቀበዘበዝን የጠፋን የባከን እንዲሁ ደግሞ የስጋችንን ፍላጎቶች የተከተልን ነበርን። ዛሬ ግን እግዚአብሔር አምላካችን ሆይ ፈቃድህን እንድንሻ ልባችንን አሳርፈ ወደ አንተ መንግስት ደግሞ እኛን ስላፈለስከንና ስለጠራህን እጅግ አድርገንና መሰግነሃለን። በዚህ ሰዓት ደግሞ ጌታ ሆይ ወደ እያንዳንዳችንና እግዚአብሔር አባታችንና አምላካችን ሆይ መንፈስ ቅዱስን ላክልን። ጌታ ሆይ እንደምትፈልገው አድርገ ቅረጽን። በቃልህም ውስጥ ደግሞ ታምራትን ማየት እንድንችል እርዳን። አቤቱ ጌታችን ሆይ ሰሚዎች ብቻ ሳንሆን በቃልህ ተጠግነን ቆመን አንተን ማገልገል የምንችል ለሌሎችም የምንተርፍ ሰዎች አድርገ እንድታበጃጀን እንለምናሃለን። ድካማችንን በዚህች ሰዓት እንድትረታ እግዚአብሔር አምላካችን የበደላችንንም እንድትረሳ እንማጸንሃለን። ይህንን ሁሉ ጌታችን ሆይ ስማን፣ ስለ ሕያው ስምህ ስትል አሜን። አድማጮች ከአንደኛ ሳሙኤል ምዕራፍ 7 ባቤኔዘር የተገኘውን ድል፣ ከምዕራፍ 8 ደግሞ እስራኤላውያን እግዚአብሔርን ትተው ንጉሥን መፈለጋቸው፣ እንዲሁም ከምዕራፍ 9 እና 10 ደግሞ የሳኦልን ንጉሥ ሆኖ መመረጥና መቀባትን አንስተን አንድ በአንድ መመልከታችን ይታወሳል። ዛሬም ደግሞ ከምዕራፍ 10 ሳኦል ንጉሥ ሆኖ ስለመቀባቱ የሚያወሳውን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና አንደኛ ሳሙኤል ምዕራፍ 10 ቁጥር 1ን ተመልከቱ። አንደኛ ሳሙኤል ምዕራፍ 10 ቁጥር 1 እንዲህ ይላል፣ ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፦ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርን ሕዝብ ትገዛለህ፣ በዙሪያው ካሉ ጠላቶቻቸው እጅ ታድናቸዋለህ ይላል። ወዳጆቼ ሳሙኤል ሳኦልን ለንግሥና ከቀባ በኋላ ሳመው። ይህም ደግሞ ለእርሱ ያለውን የግል ስሜት የገለጸበት ነበር። ቁጥር 2ን ተመልከቱ። ዛሬ ከኔ በተለየህ ጊዜ በቢንያም ዳርቻ በጼልጽ አገር ባለው በራሔል መቃብር አጠገብ ሁለት ሰዎች ታገኛለህ። እነርሱም ልትሻቸው ሄደ የነበርክላቸው አህዮች ተገኝተዋል። እነሆም አባትህ ስለ አህዮች ማሰብህ ትቶ የልጄን ነገር እንዴት አድርጋለሁ እያለ ስለ እናንተ ይጨነቃል ይሉሃል ይላል። ቂስን በተመለከተ ልጁ ሳኦል ጠፍቶበታል። ሳኦል ግን ትኩረቱን በሚጠይቅ ሥራ ተጠምዶ ነበር። ሳሙኤል በራሔል መቃብር አካባቢ ንጉሥ አድርጎ ቀብቶታል። ይህ የራሔል መቃብር የሚገኘው በቤተልሔም አቅራቢያ በቢንያም ግዛት ውስጥ ነው። ቁጥር 5ን አለፍ ብላችሁ ተመልከቱ። ከዚያም በኋላ የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል ይላል። ይህ ሳኦል ወደ ቤቱ ሲመለስ በመንገዱ ሊያጋጥመው የሚችለውን ነገር ነው የነገረው። ቁጥር 6ን ደግሞ አለፍ ብላችሁ ተመልከቱ። አሁንም የእግዚአብሔርም መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ ይላል። ይገርማል። እዚህ ላይ እንደገና ጥያቄ እንድናነሳ እንገደዳለን። ጳውሎስ ተለውጦ ነበርን? ይህ ከላይ ያነበብነው ቃል ለሳኦል ለውጥ እንደ ማስረጃ የተጠቀሰ ይሆንን? በመጠኑም ቢሆን ወዳጆቼ ይህ የመጨረሻ ማረጋገጫ አይደለም። እኔ ተለውጧል ብዬ አልገምትም። ፈረደበት አትበሉኝና ለምን እንደዚህ ልል እንደቻልኩ እነግራችኋለሁ። ሳኦል አልተለወጠም ብዬ እንዳምን ያደረገኝ ቅንነት የሌለውና በመጠኑም ቢሆን ያልተለወጠ ሰው በመሆኑ ነው። አንዳንዶች እንዲህ ልትሉ ትችላላችሁ፣ ነገር ግን የእግዚአብሔር መንፈስ በሳውል ላይ ከወረደ በኋላ ሌላ ሰው ሆኗል ልትሉም ትችላላችሁ። አሁን ወዳጆቼ፣ ነገር ግን ይህ ማለት አዲስ ሰው ሆኗል ማለት አይደለም። የእግዚአብሔር መንፈስ በላዩ ላይ ቢመጣም እንኳን ሳውል አልተለወጠም። ስለ ይሁዳ ምን እንላለን? ክርስቶስ 12ቱን ደቀ መዛሙርት ላካቸው። ከዚያም በኋላ ሁሉም ታምራት እንዳደረጉ ቃሉ ይመሰክርልናል ወይም ደግሞ ይነግረናል። ይሁዳ ታምራት አድርጎ ይሆንን? በርግጥ አድርጓል። ይሁዳ ተለውጧል ትላላችሁን? ስለዚህ ስለ ሳውል የመጨረሻ ውሳኔ ከመስጠታችን በፊት ታቅበን መጨረሻውን እስቲ ተከታትለን አብረንኒ። ቁጥር 9 ደግሞ እንዲህ ይነበባል። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት፣ በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት ይላል። እዚህ ላይ አስተውሉ፣ ሳኦል ከሳሙኤል እንደተለየ እንደሚመስለኝ ሳሙኤል እየተጓዘ ሳለ ይህ ሰው ጥሩ ሰው ነው ሳይል አልቀረም። ነቢያቶች እንኳን ስህተት ይሰራሉ። ነቢዩ ናታንም ዳዊትን ለእግዚአብሔር ቤት የምሰራው አንተ ነህ ብሎ በመንገሩ ስህተትን ሰርቶ ነበር ወይም ደግሞ ፈጽሞ ነበር። እግዚአብሔር በተናገረው ወይም ባረመው ጊዜ ግን ራሱን አስተካከለ። ሳሙኤልም ሳውልን በተመለከተ ተሳስቶ ነበር። ይህንን ወጣት ሰው ሲመለከት ያየው ነገር ረጅም ቆንጆና መልከ መልካም ቁመናውን ነበር። አንደኛ ሳሙኤል ምዕራፍ 10 ቁጥር 10ና 11 የእግዚአብሔር መንፈስ ወዳጆቼ ወደ ሳውል እንደመጣ ሳውል ትንቢት መናገር ጀመረ። በዚህ ክፍል መሰረት ማለት ነው። ከዚህ በፊት የሚያውቁት ሁሉ በርሱ ላይ አዲስ ነገር እንደመጣ ተመለከቱ። ሳውል ከነቢያት ወገን ሆነ እንዴ በማለት መጠየቅ ጀመሩ። እጅግም ተገረሙ። እግዚአብሔርም ለሳውል ጥሩ አጋጣሚን ፈጠረለት። እግዚአብሔር ወዳጆቼ ሳውል እስከወደቀ ድረስ ወደ ኋላ ሊጎትተው አልወደደም። ቁጥር 16ን ደግሞ አነብላችኋለሁ። ሳውል ማጎቱን አህዮች እንደ ተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግሥትን ነገር አላወራለትም ይላል። ምንም ነገር ሊናገረው ስላልወደደ ዝም ማለቱን መረጠ። ከቁጥር 17 እስከ 19 ያለውን ደግሞ ተመልከቱ። የእስራኤል ልጆች ወዳጆቼ ንጉሥን ፈልገው ሳውልን ወሰዱ ወይም ደግሞ መረጡ። ይህም ማለት ፊታቸውን ከእግዚአብሔር አዙረው ወደ ሳኦል ተመለሱ። ሳኦልን ለንጉሥነት ሲቀበሉ እግዚአብሔርን ከነርሱ ገፉ ወይም ደግሞ አራቁ ማለት ነው። ጊዜው ሲደርስ ሳሙኤል ለሕዝቡ ንጉሣቸውን ሊያስተዋውቃቸው ፈልጎ ሊያገኘው አልቻለም። ይህ ታላቅ ሰው ሳኦል እንደ ሕፃን ልጅ ያደርገው ነበር። ፈልገው እንዲያመጡት ሮጦ ተደበቀ። አሁንም እንደኔ አስተሳሰብ ወዳጆቼ ይህ ሥራው ያለ መብቃቱ ማረጋገጫ እንደሆነ እረዳለሁ። የቅባቱ ዘይት በላዩ ላይ ቢወርድም እንዲሁም የንጉሥነቱን ማዕረግ ቢያገኘውና እግዚአብሔርን በንግሥናው ቢያገለግል ምን ሊያደርግ እንደሚችል በግልጽ ማየት እንችላለን። እስቲ ቁጥር 24ን እናንብብ። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታላችሁን አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ ይላል። የሕዝቡ ደስታ ንጉሥ ሕያው ይሁን በሚል መፈክር ታጅቦ ተገለጸ። ንጉሣቸውንም በእልልታ ተቀበሉት። ቁጥር 5 ደግሞ እንዲህ ይነበባል። ሳሙኤልም የመንግሥቱን ወግ ነገረ፣ በመጽሐፍም ጻፈው፣ በእግዚአብሔርም ፊት አኖረው ይላል። ሳሙኤልም ስለሚመጣው መንግሥት ሥርዓትና ወግ ለሕዝቡ አስታወቀ፣ በመጽሐፍም ጽፎ በእግዚአብሔር ፊት አስቀመጠው። በዚህም መሠረት ላይ ሳሙኤል ቀዳማዊ ሳሙኤልን ጻፈ ይላል። እንግዲህ የተከበራችሁ አድማጮች፣ የዚህ የአንደኛ ሳሙኤል ምዕራፍ 10 ጥናታችን በዚህ ላይ ያበቃና አሁን ደግሞ ምዕራፍ 11ና ምዕራፍ 12ን ጌታ በረዳን መጠን በቀረልን ጊዜ አብረን እንመለከታለን። እነዚህ ምዕራፎች አብይ ሐሳብ የሚያተኩረው ምዕራፍ 11 እና ምዕራፍ 12 ማለቴ ነው። ሳኦል በአሞናውያን ላይ በተቀዳጀው ድልና ስልጣን ከሳሙኤል ወደ ሳኦል መሸጋገር ላይ ነው። እንደገና ልድገምላችሁ፣ የሁለቱ ምዕራፎች ምዕራፍ 11 እና ምዕራፍ 12 አብይ ሐሳባቸው የሚያተኩረው ሳኦል ባሞናውያን ላይ በተቀዳጀው ድልና እንዲሁም ስልጣን ከሳሙኤል ወደ ሳኦል መሸጋገር በሚል ላይ ነው። ሳኦል ባሞናውያን ላይ የተቀዳጀው ድል የሚለውን አብይ ጉዳይ ቀጥለን እንመልከት። በቀደመው ምዕራፍ ውስጥ ስለ ሳኦል ከበድ ያሉ ነገሮችን ተናግሬያለሁ። በወቅቱ ወዳጆቼ በቂ የሆነ መሰረት ባይኖርኝም ጨዋ ሰው እንዳልሆነ እንዲሁ ጥርጣሬው ነበረኝ። ምንም እንኳን መልካም አጀማመርን ቢኖረውም ጥሩ ተዋናይ እንጂ ንጉስ ሊሆን እንደማይችል ገምቼው ነበር። እስቲ ከቁጥር 1 እስከ 3 ያለውን እናንብብ። እንዲህም ሆነ ከአንድ ወር በኋላ አሞናዊው ሪኦስ ወጣ፣ በአብያስ ገላድም ሰፈረ። የአብያስም ሰዎች ሁሉ ቃል ኪዳን አድርግልን እኛም እንገዛልሃለን አሉት። አሞናዊውም ናኦስ ቀኝ ዓይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ አላቸው። የኢያቢስም ሽማግሌዎች ወደ እስራኤል አገር ሁሉ መልእክተኞችን እንድንልክ 7 ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተን መጣለን አሉት ይላል። እንደምንመለከተው ከናኦስ ለገለዳውያን የቀረበ አሰቃቂ የውል ሰነድ ይህ ነበር። ገለዳውያንም የሚያድናቸውን ይፈልጉ ነበር። አንደኛ ሳሙኤል ምዕራፍ 11 ከቁጥር 4 እስከ 7 ያለውን ስፍራ ብትመለከቱ ሳኦል ራሱን ከሳሙኤል ወገን እንደለየ ትረዳላችሁ። በዚህ ወቅት የሳኦል ስም ብቻውን ይቆማል ብዬ አልገምትም። ሳኦል ስሙን ከሳሙኤል ጋር አድርጎ ሕዝቡ እንዲሰባሰብ በጠራ ጊዜ ሕዝቡ በአንድ ስፍራ ተሰበሰበ። የተሰበሰቡት ሕዝብ 2 ነገሮችን ፈርተው ነበር። የመጀመሪያው ሳኦልን ሲሆን፣ ሁለተኛው ደግሞ አሞናውያን ምን ሊያደርጉብን ነው የሚል ነበር። በነጋውም ሳኦል ሕዝቡን በሦስት ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ፣ የቀሩትም ተበተኑ፣ 2ም በአንድ ላይም ሆነው አልቀሩላቸውም ይላል። ሳኦል ሰዎቹን በሦስት ከፈለ። ወደ አሞናውያን ሰፈር ገቡ፣ ቀትርም እስኪሆን ድረስ መቷቸው፣ ሌሎችም ደግሞ ተበታተኑ። እያንዳንዱ አሞናዊ ራሱን ለማዳን ሸሸ። ቁጥር 12ን ስንመለከት ደግሞ እንዲህ ይነበባል። ሕዝቡም ሳሙኤልን ሳኦል አይንገስብን ያሉ እነማን ናቸው? አውጧቸውና እንግደላቸው አሉት። አንዳንድ እስራኤላውያን የሳኦልን በእስራኤል ላይ ንጉሥ መሆንን ተቃውመው ነበር። ሳሙኤልም ይህንን ተቃውሞ በሳኦል አማካኝነት መንግሥቱ አንድ እስኪሆን ድረስ ስፍራ ሳይሰጠው ዝም ብሎ ነበር። የሳኦል መሪነት ከአሞናውያን ጋር ከተደረገው ጦርነት በኋላ ጸና። እስቲያውን አለፍ ብለን ከቁጥር 13 እስከ 15 ያለውን አንድ ላይ እናንብብ። ዛሬ እግዚአብሔር ለእስራኤል ማዳን አድርጓልና ዛሬ አንድ ሰው አይሞትም አለ። ሳሙኤልም ሕዝቡን ኑ ወደ ጌልጌላ እንሂድ፣ በዚያም መንግሥቱን እናድስ አላቸው። ሕዝቡም ሁሉ ወደ ጌልጌላ ሄዱ። በዚያም ሳኦልን በእግዚአብሔር ፊት በጌልጌላ አነገሱት። በዚያም በእግዚአብሔር ፊት የደህንነት መሥዋዕት አቀረቡ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ ይላል። እስራኤል ሁሉ ሳኦልን ንጉሥ አድርገው ተቀበሉት። አሁን በዚህን ሰዓት ይህንን ራዲዮ የምታዳምጡ ሰዎች አሁን እስቲ አበበ ተመልከት፣ ስለ ሳኦልም የተናገርከው ስህተት ነው፣ የሠራው ሥራ ሁሉ በጎና መልካም ነው ልትሉኝ ትችላላችሁ። አሁን ወዳጆቼ፣ በእርግጥ ሁሉን ነገር ሲጀምር ሳኦል እንደ ታላቅ ንጉሥ ነው የጀመረው። ነገር ግን እስቲ የሚቀጥሉትን ትምህርት አዳምጡ። ይህ ሰው ታሪኩን እንደ ጀመረ ያልጨረሰ ሰው ነው። የሥልጣን ሽግግር ከሳኦል ወደ ሳሙኤል ቁጥር 1ን ተመልከቱ። አንደኛ ሳሙኤል ምዕራፍ 12 ቁጥር 1 ሳሙኤልም እስራኤልን ሁሉ አለ፣ የነገራችሁኝን ሁሉ ሰምቼ አንግሼላችኋለሁ ይላቸዋል። ይህ የሳኦል ንግግር የመጨረሻው ንግግር ሆነ። ሳሙኤል ሊጠቀስ የሚችል ሰው ሲሆን በሳኦል የተተካ ነበር። እስራኤልም ከእግዚአብሔር ይልቅ ንጉሥን የመረጡበት ወቅት ነበር። እግዚአብሔርም ንጉሥ እንዲሆን አጋጣሚውን ሁሉ ፈጠረለት። ቁጥር 2ን ተመልከቱ። አሁንም እነሆ ንጉሥ በፊታችሁ ይሄዳል፣ እኔም አርጅቻለሁ ሸምግያለሁም፣ እነሆም ልጆቼ ከእናንተ ጋር ናቸው፣ እኔም ከሕፃንነቴ ጀምሬ እስከ ዛሬ ድረስ በፊታችሁ ሄድኩ ይላል። እዚህ ላይ ልብ በሉ፣ ሳሙኤል ያደገው በማደሪያው ድንኳን ውስጥ ነው። ሕይወቱንም ሙሉ ያሳልፈው በሕዝብ ፊት በመቆም ነው። እስከ ዛሬም ድረስ እንደዚህ ሰው በሕዝብ ፊት በቅንነት ስለመሄዱ የተመሰከረለት ሰው የለም። ብዙ ጊዜ ሰዎች በሕዝብ ተመርጠውና ተወደው ወደ ሥልጣን ይመጣሉ። ነገር ግን ብዙ ሳይቆዩ አስቀድሞ የኖሩበትን ጥቁር ነጥብ ሰዎች ይቆጥሩባቸውና እንደገና ወደ ውድቀት ይጥሏቸዋል። የሚያስገርም ነው። እንዲህ ያለው ሁኔታ ግን በሳሙኤል ሕይወት ውስጥ አልታየም። ሳሙኤል ትንሽ ልጅ ሳለ በእናቱ አማካኝነት ወደ ማደሪያው ድንኳን ተወሰደ። ሕይወቱን ሙሉ በዚያው ከሕዝብ ጋር አሳለፈ። ውስጡ በሐዘን የተሞላባት መሆኑን እንዲህ በማለት ገለጸ። ልጆቼ ከእናንተ ጋር ናቸው፣ በሌላ አባባል ለምን አትቀበሏቸውም ማለቱ ነበር። ሳሙኤል ወዳጆቼ በስልጣን ላይ እንዲቀመጡ ቢፈልግም እግዚአብሔር ልጆቹን አልወደዳቸውም። ቁጥር 3 ደግሞ እንዲህ ይላል፣ እነሆኝ በእግዚአብሔርና እርሱ በቀባው ፊት መስክሩብኝ፣ የማንን በሬ ወሰድኩ? የማንንስ አህያ ወሰድኩ? ማንንስ ሸነገልኩ? በማንስ ላይ ግፍ አደረግኩ? ዓይኖቼንስ ለማሳወር ከማን እጅ ጉቦ ተቀበልኩ? እኔም እመልስላችኋለሁ ይላል። ይህ አባባል በሕዝቡ ፊት ለብዙ ዓመታት የቆመና ፈራጅ የሆነ ሰው ቃል ነበር። ባለጸጋ ለመሆን ብዙ አጋጣሚዎች ነበሩት። ነገር ግን ራሱ ወደዚህ ፈተና አሳልፎ ለመስጠት አልወደደም። ሳሙኤል ወዳጆቼ በእግዚአብሔር ቃል ታዋቂ ከሚባሉ ሰዎች አንዱ ቢሆንም በልጆቹ ያልተሳካለት ሰው ነበር። ብዙ የታወቁ ክርስቲያኖች ዛሬ በአካባቢያችን፣ በጎረቤቶቻችን፣ በቤተ ክርስቲያኖቻችን እንዲሁ በልጆቻቸው ያልታደሉ አሉ። ይህ ለምን እንደሆነ ለመረዳት በጣም ይቸግራል። ሆኖም ይህ ችግር ለብዙ ጊዜያት በየዘመኑ እየታየ የሚሄድ ወይም የሚቀጥል ነው። እስቲ በዙሪያችሁ ያሉትን ወገኖች ተመልከቱ። አራት ልጆች ካሏቸው አንደኛው የተበላሸ ለእግዚአብሔር መጥፎ የሆነ ወይም ደግሞ የእግዚአብሔርን መንገድ የማይከተል ይሆንና ሰዎች ጣት እየቀሰሩ የገሌ ልጅ እኮ እንደዚህ ሆነ ይባላል። ሌላስ አንዱ ደግሞ 6-7 ይኖረውና ወይ ሁለቱ ወይ ሶስቱ ደግሞ የጌታን መንገድ ተከትለው የተቀረውቱ ደግሞ መጥፎዎች ይሆናሉ። እኔ ብዙ ጊዜ ይሄ ነገር ለመረዳት ያስቸግረኛል። ሳሙኤል የዘረዘራቸውን ሁሉ በሕዝቡ ላይ አድርጎ ቢሆን ኖሮ ለመመለስ ዝግጁ ነበር። እርሱም በእጄ ምንም እንዳላገኛችሁ እግዚአብሔርን እርሱ የቀባው ዛሬ በእናንተ ላይ ምስክሮች ናችሁ አላቸው። እነርሱም ምስክር ነው አሉ ይላል። ቁጥር 5ን ልብ ይሏል። ሳሙኤል ወዳጆቼ ለግምገማ በሕዝብ ፊት ቆሞ ነበር። በሕዝቡ ተሳትፎና አጀንዳ ላይም ተቀምጦ ይታይ ነበር። እውነተኛም የእግዚአብሔር ሰው ነበር። ሳሙኤል ይህንን አይነቱን መንገድ የተከተለው የእስራኤልን ታሪክ ተመልክቶ ነው። ብዙዎቹ የእግዚአብሔር ሰዎች ይህንን መንገድ ተጠቅመውበታል። ሙሴም ተጠቅመውበታል። ኢያሱም እንዲሁ ተጠቅመውበታል። ጌዲዮንም እንዲሁ ተጠቅመውበታል። አሁን ደግሞ ሳሙኤል ተጠቀመበት። በአዲስ ኪዳንም ውስጥ እንዲሁ እስጢፋኖስ በሰዱቃውያን ፊት የእስራኤልን ታሪክ ተከትሎ ንጽህናውን አሳይቷል። ሳሙኤል አሁን ወዳለበት ሁኔታ እስቲ እንመለስ። ቁጥር 13ን አለፍ ብለን እንመልከት። አሁንም የመረጣችሁትንና የፈለጋችሁትን ንጉሥ ይሁ፣ እነሆም እግዚአብሔር ንጉሥ አደረገላችሁ ይላል። ሳሙኤል ሳውል በሕዝቡ የተመረጠ እንደሆነ ግልጽ አደረገላቸው። ብዙ ሰዎች የብዙሃኑን ድምፅ የእግዚአብሔር ድምፅ አድርገው ይወስዱታል ወይም ደግሞ ይቆጥሩታል። መጽሐፍ ቅዱስ ግን ከዚህ አይነቱ አስተሳሰብ ጋር አይስማማም። ብዙ ጊዜ ጥቂቶች ናቸው ቀርበው የእግዚአብሔርን ፈቃድ ለማድረግ የሚወስኑት። ሕዝቡ ሳኦልን ፈለገ። እግዚአብሔር ዳዊትን የመረጠ ብቸኛ ነው። የእግዚአብሔር ምርጫ እንዴት የተለየ ነው! እግዚአብሔርን ብትፈሩ ብታመልኩም፣ ቃሉንም ብትሰሙ፣ በእግዚአብሔርም ትእዛዝ ላይ ባታምፁ፣ እናንተና በእናንተ ላይ የነገሰው ንጉሥ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላችኋል ይላችኋል። ቁጥር 14ን ልብ ይሏል። አንደኛ ሳሙኤል ምዕራፍ 12 ቁጥር 14ን ተመልከቱም። ሳውል ወዳጆቼ በሕዝብ የተመረጠ ስለሆነ እግዚአብሔር ሊያስወግደው አልፈለገም። ነገር ግን አጋጣሚውን ሁሉ ያመቻቸለት ነበር። ነገር ግን የእግዚአብሔርን ቃል ባትሰሙ በእግዚአብሔርም ትእዛዝ ላይ ብታምፁ በእናንተና በንጉሳችሁ ላይ የእግዚአብሔር እጅ ትሆናለች የሚለውን ቃሉን ደግሞ በቁጥር 15 ላይ እናገኛለን። እንግዲህ ተመልከቱ፣ ሳሙኤል እንዲው ሲል ነበር የተናገራቸው። ህዝቡ እግዚአብሔርን የሚያገለግሉ ከሆነ እንደሚባርካቸው ነበር የነገራቸው። የማያገለግሉት ከሆነ ግን ፍርድ እንደሚመጣባቸው አጥብቆ ነገራቸው። የእግዚአብሔርን ፈቃድ በታላቅ ታምራት ተገለጸ። ይህንን ደግሞ አለፍ ብላችሁ ከአንደኛ ሳሙኤል ምዕራፍ 12 ከቁጥር 16 እስከ 18 ያለውን ስፍራ ተመልከቱ። ኤልያስ ስለ ነጎድጓድ በመስበክ የመጀመሪያ አልነበረም። አስቀድሞ ያደረገው ሳሙኤል ነበር። ከቁጥር 16 እስከ 18 አሁን የነገርኳችሁን በኋላ ተመልከቱ። በሳሙኤል ሕይወት ውስጥ የተፈጸመ የእግዚአብሔር ማተም ይመስለኛል። ነጎድጓዱና መብረቁ እግዚአብሔር በሳሙኤል ንግግር መደሰቱን ለመግለጽ የወረደ ነበር። ሕዝቡ ሁሉ ሳሙኤልን ንጉሥ በመለመናችን በኃጢአታችን ሁሉ ላይ ይህን ክፋት ይጨምረናልና እንዳንሞት ስለ ባሪያዎች ወደ አምላክ ወደ እግዚአብሔር ጸልያሉት ይላል። ቁጥር 19ን ይመለከቷል። ለእነዚህ ሰዎች ንጉሥ መለመን ኃጢአት ነበር። እንደ ሌሎች አገሮች የሚገዛቸው ንጉሥ መፈለጋቸው እግዚአብሔር አያስፈልገንም ማለታቸው ነበር። አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ። ነገር ግን እግዚአብሔርን በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቃት በሉ እያለ አጥብቆ በአባታዊ ምክሩ ይመክራቸዋል። ቁጥር 20ን ይመለከቷል። ወገኖቼ አስቀድሞ የሰራችሁት ኃጢአት ሕይወታችሁን እስኪያበላሽ ድረስ አትፍቀዱለት። ዋናውና አስፈላጊው ነገር በሕይወታችን ውስጥ ይህ ነው። ማንም ሆኑ ምንም አድርጉ፣ አስቀድሞ የኖራችሁበትን ኃጢአት ትታችሁ ወደ እግዚአብሔር ከተመለሳችሁ እግዚአብሔር ይቀበላችኋል፣ ያበለጽጋችኋል። ያለፈው ሕይወታችሁ ያሁኑን እንዳያጠፋና የወደፊቱን እንዳያበላሽ ተጠንቀቁ ወዳጆቼ። ክርስቲያን ወገኖቼ ለእግዚአብሔር የተለያችሁ ሁኑ። ምናልባት ከእግዚአብሔር እቅፍ ወጥታችሁ በኃጢአት ቁጥቋጦ ስር እንደ አዳም ተሸሽጋችሁ እግዚአብሔር ወዴት ነው አዳም ወይ ሲለን እንዳናፍር መጠንቀቅ አለብን። ዛሬ አዳም ሆይ ወዴት ነህ?
የቀደመው ልጄ በከፍ ያደከው ምን ነው ድምፅ ጠፋ ሁሌ የምሰማው? አባቴ አባቴ ትለኝ ነበርከው፣ አዳም መልስልኝ ወዴ ነው ያለኸው? አዳም ሆይ ወዴ ነህ? ወዴ ልፈልግ? አቤት በለኝና ልከተል ድምፅህን ምናልባት ባገኝ። አዳም ሆይ ወዴ ነህ? ወዴ ልፈልግ? አቤት በለኝና ልከተል ድምፅህን ምናልባት ባገኝ። ላንተ ነው በመስቀል የተሰቀልኩኔ፣ እጆቼና እግሮቼ የተወጋው ጎኔ። በመስቀል ላይ ሆኜ በፍቅር ጣላለሁ፣ ላንተ ስል መጥቼ ላጢአት ሞቻለሁ። አዳም ሆይ ወዴ ነህ? ወዴ ልፈልግ? አቤት በለኝና ልከተል ድምፅህን ምናልባት ባገኝ። አዳም ሆይ ወዴ ነህ? ወዴ ልፈልግ? አቤት በለኝና ልከተል ድምፅህን ምናልባት ባገኝ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።